የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ስታት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ምሽት ዝግጅታችን አሁን ጀመረ። ባለፈው አመት በኢትዮጵያ 8 የረዴ ሰራተኞች መገደላቸውና 20 ሰራተኞች ደግሞ መታገዳቸውን የዓለም ምግብ ፕሮግራም አስታወቀ።
Growing insecurity and particularly in Amhara region is hindering our deliveries.
በተለይም በአማራ ክልል እየጨመረ የመጣው የጸጥታ ችግር የእርዳታ አቅርቦት ስራዎችን እያስተጓጎለ ይገኛል።
የሰማችኋቸው የዓለም ምግብ ፕሮግራም የኢትዮጵያ ተወካይ ዛታን ሚሊስቲክ ናቸው። እኔ የተመለከተው ዘገባችን በምሽቱ አብይ ርዕስ ወደ እናንተ ይደርሳል። ሰኞ መስከረም 13 2017 ዓ.ም ምረት ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን እንደምን አመሻችኋል። የአሜሪካ ድምጽ የሰኞ ዝግጅታችን ጀምሯል። አስማማየን እያስተናገድኳችሁ ምሽቱን ከእናንተ ጋር አመሻለሁ። ለዓለም ዜናዎች ውስጥ መኝሽ ቆየ አብረኝ እዚህ ስቱዲዮ አለች። ፕሮግራሙን ከስቱዲዮ በማቀናበር ደግሞ ብራናይሉ ከኛ ጋር አብራን ተመሽ ነው የሚሆነው። የፕሮግራሙ ዋና አዘጋጅ ደረጀ ደስታ ነው። እስከ ምሽቱ 4 ሰዓት ድረስ ከኛ ጋር አብራችሁን ትቆዩ ጋብዛለሁ። አሁን ከዓለም ውስጥ ባሰቡ ዜናዎች እናመራለን። ስመኝሽ ተጠብቃችኋለች።
በድጋሚ እንደምናመሻችሁ የምሽቱን አጫጭር ዜና አሰማችኋለሁ። የጦር መሳሪያዎችን ጨምሮ ወታደራዊ ቁሳቁሶችን የጫነ የግብጽ መርከብ ሞቃዲሾ ወደብ ላይ መድረሱን የአይንማኞች አስታወቁ። የሶማሊያ መንግስት በጉዳዩ ላይ እስካሁን አስተያየት ባይሰጥም የአካባቢው ነዋሪዎች ጭነቱን በግል ተንቀሳቃሽ ስልኮቻቸው አንስተው ፎቶዎች አጋርተዋል። ወታደራዊ መኪናዎች ከፍተኛ ርቀት መተኮስ የሚችሉ መድፎችን ከመርከቡ እየጎተቱ ሲያወርዱ መታየታቸውን የአፍሪካ ቀንድ ባልደረባችን ሃሩን ማሩፍ ያደረሰን ዘገባ ያመለክታል። በጦርነት በመትታመሰው ሱዳን የኮሌራ በሽታ እየተስፋፋ መሆኑንና ባለፉት 2 ወራት ውስጥ ብቻ ቢያንስ 388 ሰዎች ህይወታቸው ሲያልፍ ወደ 13000 የሚጠጉ ለህመም መዳረጋቸውን የጤና ባለሙያዎች አስታውቀዋል። በሽታው በተለይ በጦርነቱ በተፈናቀሉ በሚሊዮኖች የሚቆጠሩ ሰዎች በሚገኙበት ምስራቃዊው የሱዳን ክፍል በቅርቡ በጣለው ከባድ ዝናብና ጎርፍ መባባሱም ተጠቁሟል። የሱዳን ጤና ሚኒስቴር እሁድ ዕለት ባወጣው ሪፖርት ባለፈው ሳምንት መጨረሻ ብቻ በኮሌራ ጉዳት የደረሰባቸው 6 ሰዎች መሞታቸውንና 400 ያክል መታመማቸውን ገልጿል። እንደ አውሮፓውያን አቆጣጠር በ2017 ዓ.ም በሱዳን ተከስቶ በነበረ የኮሌራ ወረርሽኝ ቢያንስ 700 ሰዎች ሲሞቱ ወደ 22000 የሚጠጉ ሰዎች ከሁለት ወራት ባነሰ ጊዜ ውስጥ በበሽታው ተጠቅተው ነበር። ፍልሰተኞችን አሳፍሮ ይጓዝ የነበረ የጀልባ በግሪክ ሳሞት ደሴት አቅራቢያ ሰጥሞ የሶስት ፍልሰተኞች ህይወት ሲያልፍ በርካቶች የደረሱበት እንደማይታወቅ የግሪክ የባህር ጠረፍ ጥበቃ አስታውቋል። ከአጂያን ደሴት በስተሰሜን ምዕራብ ከሚገኘው የባህር ዳርቻ የተነሳው ጀልባ ቢያንስ 30 ሰዎችን አሳፍሮ እንደነበር የባህር ጠረፍ ጥበቃው ጨምሮ ገልጿል። አንድ የባህር ጥበቃ ባለስልጣን ሞተው የተገኙት ሶስቱም ፍልሰተኞች ሴቶች መሆናቸውን አመልክቷል። አንድ ነፍሰ ጡርና አንድ ታዳጊ ህፃንን ጨምሮ እስካሁን 5 ፍልሰተኞች በህይወት መገኘታቸውንና ወደ ሆስፒታል መወሰዳቸውንም ሌላ ባለስልጣን ለሮይተርስ አመልክቷል። እንደ አውሮፓውያን አቆጣጠር ከ2015 ወዲህ ግሪክ ከመካከለኛው ምስራቅ አፍሪካና እስያ ተነስተው ወደ አውሮፓ ህብረት ለሚጓዙ ፍልሰተኞች ተመራጭ መተላለፊያ ስትሆን ከ2015 እስከ 2016 ዓመተ ምህረት በነበረው ጊዜ ብቻ ወደ 1 ሚሊዮን የሚጠጉ ሰዎች በደሴቶቿ ላይ አርፈዋል። አብዛኞቹ ፍልሰተኞች የሚተነፍሱ ጀልባዎችን እንደሚጠቀሙም ተመልክቷል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በታንዛኒያ የንግድ ከተማ ዳሬ ሰላም ሊካሄድ የታሰበውን ተቃውሞ ለማስቆም የተቃዋሚ ፓርቲ ከፍተኛ አመራሮች ሰኞ ዕለት መታሰራቸውን ቻዴማ የተሰኘው ተቃዋሚ ፓርቲ አስታውቋል። የቻዴማ ፓርቲ ዋና ሊቀመንበር ፍሪማን ሞቦዌ በፖሊስ ተይዘው ከመወሰዳቸው በፊት ሰልፍ ማካሄድ ህገ መንግስታዊ መብታችን ሆኖ ሳለ ህዝብን ለማስፈራራትና ነጻነታችንን ለማስፈን ፖሊስ እየተጠቀመ ያለው የኃይል መጠን አስገርሞናል ሲሉ ለደጋፊዎቻቸው ተናግረዋል። ሰልፉ ቢታገድም የቻዴማ ፓርቲ አባሎቹ በጸጥታ አካላት መታገታቸውንና መገደላቸውን አስመልክቶ ያዘጋጀው ሰልፍ እንደሚካሄድ አስታውቋል። በመጨረሻም የእስራኤል ኃይሎች ሰኞ ዕለት በደቡባዊ ሊባኖስ ላይ ሰፊ የአየር ድብደባ አካሂደዋል። በእስራኤልና በሂዝቦላ ታጣቂዎች መካከል የተነሳው ግጭት ተባብሶ በቀጠለበት ወቅት የተካሄደው የአየር ድብደባ በቀጠናው ሰፊ ጦርነት እንዳይቀሰቀስ ተዘግቷል። የእስራኤል መከላከያ ኃይል ቃል አቀባይ ሪር አድሚራል ዳንኤል ሃጋሪ በቪዲዮ አማካኝነት ባስተላለፉት መልእክት የእስራኤል ኃይሎች እርምጃውን የወሰዱት ሂዝቦላ ወደ እስራኤል ግዛት ለመተኮስ መዘጋጀቱን የሚያመለክቱ መረጃዎች በመገኘታቸው ነው ብለዋል። ባለፈው ሳምንታት በእስራኤልና በሊባኖስ ድንበር አካባቢ እየጨመረ የመጣውን ጦርነት ተከትሎ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አዲስ የጉዞ ማስጠንቀቂያ ያወጣ ሲሆን የአሜሪካ ዜጎች የንግድ አውሮፕላኖችን ተጠቅመው መውጣት እንዲጀምሩ አሳስቧል። አድማጮች ለሰዓት የያዝናቸው አጫጭር ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዷችን ወደ አስማማው ለመልሳችሁ።
የምሽቱ የዓለም ዋና ዋና ዜናዎች ለእናንተ ደረሱ። ለዜናዎቹ ስመኝሽ የቆየና አመሰግናለሁ። አድማጮቻችን የተከታተላችሁ የምትገኙት ከዋሽንግተን ዲሲ የተላለፈላችሁ የሚገኘውን የዛሬ ሰኞ ምሽት የአሜሪካ ድምጽ ስርጭታችን ነው።
ድህረ ወሊድ መደበት ወይም ፖስትፓርተም ዲፕሬሽን በጣም ሲሪየስ የሆነ የኑሮ ችግር ማለት ይቻላል ኮንዲሽን ትልቅ ለውጥ ያመጣል የተባለው ሆስፒታል የሌለባቸው አካባቢዎች እናቶች እንደዚህ አይነት ችግር ቢያጋጥማቸው አፍ የመሰጥ በቀን አንዴ እየወሰዱ ለ14 ቀን የሚወስዱት
የሰማችኋቸው በዩናይትድ ስቴትስ የምግብና የመድኃኒቶች ቁጥጥር ባለስልጣን በምርምር ባለሙያነት በማገልገል ላይ የሚገኙት ዶክተር አሌክስ አካሩል ናቸው። የዛሬ ሳምንታዊ ሐኪሞን የጠይቁ ቅንብራችንም ቀደም ስርታቸውን ተብራሩት እንደሰማችሁት በድህረ ወሊድ ለሚከሰት የድብታብ ህመም ህክምና አዲስ መድኃኒቶች ላይ ያተኩራል። በሁለተኛው አጋማሽ ወደ እናንተ የሚደርስ ነው የሚሆነው። እያስተናገድኳችሁ ያለሁት አስማማው አየነው ነኝ። በምሽቱ በዌብና ማህበራዊ ድረገጽ ፕሮዲሰራችን አበየው ገበያውም ከኛ ጋር አብራናለች። በስቱዲዮ ቅንብሩን ደግሞ ብርሃን ኃይሉ፣ የፕሮግራሙ ዋና አዘጋጅ ደግሞ ደረጀ ደስታ ነው። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voanews ላይም እየተከታተላችሁን በቀጥታ ከኛ ጋር አብራችሁን ማምሸት ትችላላችሁ። አሁን የምናልፈው ወደ ምሽቱ አበየ ርዕስ ነው። ባለፈው ዓመት በኢትዮጵያ 8 የረድኤት ሰራተኞች መገደላቸውና 20 ሰራተኞች ደግሞ መታገታቸውን የዓለም ምግብ ፕሮግራም የኢትዮጵያ ተወካይ ዛታን ሚሊሲካ አስታውቀዋል። ዛሬ ሰኞ በአዲስ አበባ በሰጡት መግለጫ በአሁኑ ወቅት በአማራ ክልል ያለው የጸጥታ ችግር ለሰብአዊ እርዳታ ስራዎች ትልቅ እንቅፋት መሆኑን ተናግረዋል። ሁሉም አካላት የንጹሃን ዜጎችና የረድኤት ሰራተኞች ደህንነት እንዲያረጋግጡም ጠይቀዋል። ገብረ ሚካኤል ገብረ መድን በዚህ ጉዳይ ላይ ተጨማሪ አለው።
በቅርቡ የተሾሙት የዓለም ምግብ ፕሮግራም የኢትዮጵያ ተወካይ ዛታን ሚሊሲክ ዛሬ ሰኞ መስከረም 13 2017 በአዲስ አበባ ለጋዜጠኞች በሰጡት መግለጫ በኢትዮጵያ ያለው የጸጥታ ችግር ለድርጅቱ የሰብአዊ እርዳታ አቅርቦትና ስርጭት ትልቅ ፈተና መደቀኑን ተናግረዋል። በዚሁ የጸጥታ ችግር ምክንያትም ባለፈው ዓመት የረድኤት ሰራተኞች መገደላቸውንና መታገታቸውንም ገልጸዋል።
Growing insecurity and particularly in Amhara region is hindering our deliveries.
በተለይም በአማራ ክልል እየጨመረ የመጣው የጸጥታ ችግር የእርዳታ አቅርቦት ስራዎችን እያስተጓጎለ ይገኛል። የዓለም ምግብ ፕሮግራም የኢትዮጵያ የእርዳታ አቅርቦት ተግባራት የአደጋ ስጋት የተደቀነባቸው ሲሆን ባለፈው ዓመት 8 የረድኤት ሰራተኞች ተገድለዋል፣ 20 ሰራተኞች ደግሞ ታግተዋል። የዓለም ምግብ ፕሮግራም ለረድኤት ሰራተኞች ደህንነት ቅድሚያ ስለሚሰጥ በሰራተኞቹ ላይ የሚደርሱ አደጋዎችን ለመቀነስ ከአጋሮቻችን ጋር እየሰራን እንገኛለን። ሁሉም አካላት የንጹሃን ሰዎችና የእርዳታ ሰራተኞች ደህንነት ማረጋገጥ አለባቸው።
የድርጅቱ የኢትዮጵያ ተወካይ ባለፈው ዓመት ታገቱ ስላሏቸው 20 የረድኤት ሰራተኞች ጉዳይ የተናገሩት ዝርዝር ነገር የለም። የጸጥታ ችግር በደቀነው ፈተና ውስጥ ሆኖም ግን የዓለም ምግብ ፕሮግራም 90% ለሚሆኑ ተረጂዎች ሰብአዊ እርዳታ ማድረስ መቻሉን ኃላፊው አስታውቀዋል። ባለፈው ወር ብቻ በአማራ፣ በትግራይ፣ በአፋርና በሶማሌ ክልሎች ለሚገኙ አስቸኳይ የምግብ እርዳታ ለሚያስፈልጋቸው 3.6 ሚሊዮን ተረጂዎች እርዳታ ማሰራጨቱን ጨምረው ገልጸዋል። ሆኖም በገንዘብ እጥረት ምክንያት በአሁን ወቅት አስቸኳይ እርዳታ የሚሹ 6 ሚሊዮን ሰዎች እርዳታ ያገኙ እንዳልሆኑ አስረድተዋል። የዓለም ምግብ ፕሮግራም ባጋጠመው የገንዘብ እጥረት የተነሳም እርዳታ ከሚያስፈልጋቸው ተፈናቃዮችና ስደተኞች ውስጥ 60 ከመቶ የሚሆኑትን ብቻ መርዳት መቻሉን አመልክተዋል። ከዚህም በኋላ የእርዳታ ፈላጊዎች ቁጥር እየጨመረ ሊሄድ እንደሚችል ስጋታቸውን ገልጸዋል።
Over 10 million people already facing severe food insecurity.
አሁን ካሉት የከፋ የምግብ እጥረት ካጋጠማቸው 10 ሚሊዮን ሰዎች በተጨማሪ እያንዣበበ ያለው የደርቅ ሁኔታም በተለይ በደቡብና ደቡብ ምስራቅ አካባቢዎች ችግሩን ሊያባብሰው ይችላል። በዚህ የተነሳ ወደ 8.6 ሚሊዮን የሚገመቱ ሰዎች ለከፋ የደርቅ ሁኔታ ሊጋለጡ እንደሚችሉ ተተንብዮአል። ከነዚህ ውስጥ አብዛኞቹ ቤተሰቦች ደግሞ ባለፈው ጊዜ ከነበረው ድርቅ ገና ያላገገሙ ናቸው።
የዓለም ምግብ ፕሮግራም በኢትዮጵያ የምግብ እጥረት የሚያስፈልጋቸውን ሰዎች ለመርዳት እስከ መጪው የካቲት ወር ድረስ 341 ሚሊዮን ዶላር እንደሚያስፈልገው ኃላፊው ጨምረው ገልጸዋል። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
አርማጆቻችንና አርማልካዎቻችን የተካተላችሁ የምትገኙት ከአሜሪካ ድምጽ የታለፈላችሁ የሚገኙን የሰኞ ምሽት ዝግጅታችን ነው። ቀደም ሲል የምሽቱ አበይ ርዕስ ወደ እናንተ ደረሰ። ቀጥሎ የትንታኔ መጽሔት ወደ እናንተ ይደርሳል። በህዋት ክፍል
የትግራይ ክልል ጊዜያዊ አስተዳደር ካቢኔ
አድማጮች በመሃል ላይ ተፈጠረ ቴክኒክ ችግር ይከታን ጠይቃለን። ወደ ዜናዎቹን እንደገና ወደ እናንተ አድርሳለሁ። በህዋት ክፍል ውስጥ ለማንም አልወግንም ሲል የትግራይ ጊዜያዊ አስተዳደር ካቢኔ አስታወቀ። በትግራይ ክልል የተፈጠረው ክፍል በህዋት ከፍተኛ አመራሮች መካከል እንጂ በጊዜያዊ አስተዳደሩና በህዋት መካከል አይደለም ሲል የክልሉ ካቢኔ ባወጣው መግለጫ አስታውቋል። የትግራይ ክልል ጊዜያዊ አስተዳደር ካቢኔ ትላንት እሁድ መስከረም 12 ቀን 2017 ዓ.ም ተመረጠ ባወጣው መግለጫ ህግና ስርዓት ተከትሎ የመሾምና የመሻር ስራውን ማጠናከሩን እንደሚቀጥል ገልጿል። በሌላ ዜና ጉባኤ አካሄዱ የህወሓት አመራሮች በተለያዩ የትግራይ ክልል ከተሞች ህዝባዊ ውይይቶች እያካሄዱ ናቸው። ሙልጌታ ጽባ በዚህ ጉዳይ ላይ ተጨማሪ ያለው።
የትግራይ ክልል ጊዜያዊ አስተዳደር ካቢኔ ትላንት እሁድ መስከረም 12 ቀን 2017 ዓ.ም ያወጣው መግለጫ በህወሓት አመራሮች መካከል ክፍፍል ከተጀመረ አንስቶ የመጀመሪያው ነው። ካቢኔው በመግለጫው በአሁን ጊዜ በትግራይ ክልል የተፈጠረው ችግር በህወሓትና በአስተዳደሩ መካከል እንደሆነ ተደርጎ በስህተት እየተገለጸ ነው ብሏል። ይህ አገላለጽ የችግሩን ተሳታፊዎች ማንነትና አደረጃጀት ካለማወቅ ይነሳል በማለት አክሏል። ሆኖም ፖለቲካው ችግሩ በህወሓት አመራሮች መካከል የተፈጠረ ነው ሲል መግለጫው አስታውቋል። ይህ በጊዜያዊ አስተዳደሩ መዋቅር ላይ አሉታዊ ተጽዕኖ እንደሚኖረውም ጠቅሷል። የህወሓት አባላትና አመራሮች እንደየወገንናቸው በሁለት በኩል እየተሳተፉ ናቸው በማለትም የአስተዳደሩ ካቢኔ መግለጫ አመልክቷል። በአስተዳደሩ ካቢኔ ግን ከህወሓት አባላት በተጨማሪ የጸጥታ ኃይሎች፣ ምሁራንና የተቃዋሚ ፓርቲ አባላት የተካተቱበት መሆኑን አስታውሷል። እናም ካቢኔው በህወሓት ክፍል ውስጥ ለማንም አይወግንም ብሏል መግለጫው። ይህ ችግር በመንግስታዊ መዋቅሩ ላይ የሚያደርሰው ጫና ለማስወገድም ካቢኔው በተረጋጋ መንፈስና በህግና ስርዓት ይሰራል ብሏል። ያስተዳደሩ ካቢኔ በመግለጫው የፕሪቶሪያው ስምምነት በመልአት በመተግበር የክልሉ ግዛታዊ አንድነት ወደ ቀድሞ ጦርነት በመመለስና ተፈናቃዮች ወደ ቀያቸው በመመለስ ጉዳይ አመራሩ በተደራጀ መንገድ አልሰራም በማለትም ወቅሷል። ካሁን በኋላ ግን የክልሉ ሁሉንም አቅም በመጠቀም ለመስራት አቅጣጫ ተቀምጧል ሲል መግለጫው አመላክቷል። በመንግስታዊ መዋቅሩ ላይ ያደረገ ያለውን ማስተካከያና የአዲስ ኃላፊዎች ምደባ እንደሚቀጥል ካቢኔው በመግለጫው ጠቁሟል። የክልሉ ካቢኔና ፕሬዝዳንቱ በህግ የተደነገገ ኃላፊነታቸውን ለመወጣት ህግና ስርዓት ተከትሎ በመመካከር የመሾምና የመሻር እንዲሁም ህዝባዊ ውይይቶች የማካሄድና የለውጥ ስራዎች የመፈጸም ተግባራት አጠናክረው ይቀጥላሉ ነው ያለው። የክልሉ ጸጥታ ኃይልም የጊዜያዊ አስተዳደሩ አካል ነው ያለው መግለጫው ጥናቶችና ምክክር በማድረግ በክልሉ ፕሬዝዳንትና በካቢኔው እየተመሩ የሚሰጣቸው ተልእኮ ይፈጽማሉ ብሏል። በፖለቲካ ፓርቲዎች ውስጥ በሚፈጠር ልዩነት ደግሞ ለአንዱ ሳይወግኑ ይቀጥላሉ ብሏል። በሌላ ዜና ጉባኤ ያካሄዱ የህወሓት አመራሮች በተለያዩ የክልሉ ከተሞች ህዝባዊ ውይይቶች እያካሄዱ ናቸው። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ቅዳሜ መስከረም 11 ቀን 2017 ዓ.ም ድረስ በመቀለ ከተማ በተካሄደው ውይይት ተገኝተው ገለጻ አድርገዋል። ሊቀመንበሩ በገለጻቸው መድረኩ የተዘጋጀው ፓርቲያቸውን አስመልክቶ የህዝቡን ሐሳብ ለመስማት መሆኑን አስረድተዋል።
ያለውን መጥፎ ሁኔታ አስመልክቶ እንድንመክርበት የኛን ማሳብ እንድትሰሙን እየተጋጀው። ከሁሉም በላይ ግን የናንተ ሐሳብ ያስፈልጋል። እንዲስተካከልና እንዲታረም የምትፈልጉትን ለመስማት ነው መድረኩ እየተጋጀው። መደረግ አለበት የምትሉትንና እኛ ማሰብ ስለሚገባን ጉዳይ እንድናደምጥ ነው የመጣነው። በመጨረሻም አብረን የምንሰራው ጉዳይ ነው እንድንመካከር ነው መድረኩ የተመቻቸው።
ዶክተር ደብረጽዮን በህወሓት አመራሮች መካከል የተፈጠረው ልዩነት የስልጣን ጉዳይ ሳይሆን የዓላማና ያስተላለፍ ነው ሲሉ ተናግሯል። ከመቀለ ከተማ በተጨማሪ በሽረንዳ ስላሴ፣ አክሱም፣ አድዋ፣ አድግራት፣ አብይ አድና ሌሎች ከተሞችና ወረዳዎች ከነዋሪዎችና ተፈናቃዮች ጋራ ውይይት ተካሂዷል። የክልሉ ጊዜያዊ አስተዳደር ምክትል ፕሬዚደንትና የክልሉ የጸጥታ ኃይሎች መሪ ኔትናንት ጀነራል ታደሰ ወረደ የክልሉ ጊዜያዊ አስተዳደር በወረዳና በዞኖች የሚያካሂደውን ሹምሽር እንዲያቆምና በተመሳሳይም ጉባኤ ያካሄደውን ህወሓት በጊዜያዊ አስተዳደሩ ካቢኔ ያለውን ድርሻ ዳግም ለማስተካከል እንዳይንቀሳቀስ በአዲስ ዓመት ዋዜማ በሰጡት መግለጫ ጠይቀው እንደነበር ይታወሳል። ለአሜሪካ ድምጽ ሙልጌታ ጽብሃም መቀለ።
ቀጣዩ የትንታኔ መጽሔት ዘገባችን ደግሞ የዩናይትድ ስቴትስ ኤምባሲ ምክትል ኃላፊ እውነተኛ ሰላም የግጭት አለመኖር ብቻ አይደለም ማለታቸውን የተመለከተውን ዘገባን አልፋለን። እውነተኛ ሰላም ግጭት እንዲቆም ማድረግ ብቻ ሳይሆን የፍትህ የውይይትና የጋራ መከባበር ነው ሲሉ በኢትዮጵያ የዩናይትድ ስቴትስ ኤምባሲ ምክትል ኃላፊ ጊዮንዶሊን ግሪን ተናግረዋል። ምክትል ኃላፊው የተናገሩት ባለፈው ቅዳሜ መስከረም 11 ቀን 2017 ዓ.ም በድሬዳዋ በተከበረው የዓለም የሰላም ቀን አከባበር ላይ በተገኙበት ወቅት ነው። እለቱን አስመልክቶም በተዘጋጀው የእግር ጉዞ ላይም ተሳትፏል። አዲስ ቸኮል ተጨማሪ ያለው።
በየዓመቱ መስከረም 11 ቀን ወይም በፈረንጆች ሴፕቴምበር 21 ቀን በተለያዩ ዝግጅቶች ከሚከበረው የዓለም የሰላም ቀን በዓል በመስራቅ ኢትዮጵያ ከተማ ድሬዳዋ የተካሄደውን ስነ ስርዓት ያስተባበረው የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ወይም በመጻሩ USAID ነው። የእግር ጉዞና ሌሎች ልዩ ልዩ ዝግጅቶች ባካተተው በዓል ላይ የተገኙት በአዲስ አበባ የዩናይትድ ስቴትስ ኤምባሲ ምክትል ኃላፊ ጊዮንዶሊን ግሪን እውነተኛ ሰላም የግጭት አለመኖር ብቻ ሳይሆን የፍትህ ሰላማዊ ውይይትና የሪሶርስ መከባበር መኖር ነው ብለዋል።
This year's theme for International Peace Day is cultivating a culture.
የዚህ አመት የሰላም ቀን መሪ ቃል የሰላምን ባህል ማሳደግ የሚል ነው። ይህ ደግሞ በዚህ በድረዳው ብቻ ሳይሆን በመላ ሀገሪቱና በመላ ዓለም አስፈላጊ ነው። ምክንያቱም እውነተኛ ሰላም ግጭት እንዲቆም ማድረግ ብቻ አይደለም። እውነተኛ ሰላም የፍትህ የውይይትና የመከባበር መኖር ነው። የዩኤስአይዲ ዘላቂነት ያለው የሰላም ፕሮግራም ልክ
በየአመቱ መስከረም 11 ቀን ወይም በፈረንጆች ሴፕቴምበር 21 ቀን በተለያዩ ዝግጅቶች ከሚከበረው የዓለም የሰላም ቀን በዓል በመስራቅ ኢትዮጵያ ከተማ ድሬዳዋ የተካሄደውን ስነ ስርዓት ያስተባበረው የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ወይም በመጻሩ ዩኤስአይዲ ነው። የእግር ጉዞና ሌሎች ልዩ ልዩ ዝግጅቶች ባካተተው በዓል ላይ የተገኙት በአዲስ አበባ የዩናይትድ ስቴትስ ኤምባሲ ምክትል ኃላፊ ጊዮንዶሊን ግሪን እውነተኛ ሰላም የግጭት አለመኖር ብቻ ሳይሆን የፍትህ ሰላማዊ ውይይትና የሪሶርስ መከባበር መኖር ነው ብለዋል።
This year's theme for International Peace Day is cultivating a culture.
የዚህ አመት የሰላም ቀን መሪ ቃል የሰላምን ባህል ማሳደግ የሚል ነው። ይህ ደግሞ በዚህ በድረዳው ብቻ ሳይሆን በመላ ሀገሪቱና በመላ ዓለም አስፈላጊ ነው። ምክንያቱም እውነተኛ ሰላም ግጭት እንዲቆም ማድረግ ብቻ አይደለም። እውነተኛ ሰላም የፍትህ የውይይትና የመከባበር መኖር ነው። የዩኤስአይዲ ዘላቂነት ያለው የሰላም ፕሮግራም ልክ በድረዳው ያለን አይነት ማህበረሰባዊ ውይይቶች በማበረታታት ይህ የሰላም ባህል ይደግፋል። ቅሬታዎችን ሰላማዊ በሆነ መንገድ መፍታትን እንደግፋለን። ይህ ልዩነቶችን የመፍቻ መንገድ ሁለቱ አጋሮችን የሚጋሩ ልዩ ሀገርነት ላይ ተንጸባርቋል።
መከተል አላፊው አክለውም ኢትዮጵያ መረጋጋትና አንድነት እንድታሳካ ያስፈልጋታል ያሉትን ነጥቦች ጠቅሰዋል። ማህበረሰቦች መቻቻልን መቀበል እንዲሁም የሁሉም ኢትዮጵያውያን ድምጾች መስማታቸውን ማረጋገጥ አለባቸው ሲሉ ነው የተናገሩት። በድሬዳዋ በተዘጋጀው የሰላም ጉዞ ላይ ሴቶችም ተሳታፊ መሆናቸው ትልቅ ትርጉም እንደሚሰጡትም ጠቅሰዋል።
Peace begins with community. It's also nice to see all the women here.
ሰላም የሚጀምረው ከማህበረሰቡ ነው። እዚህ ሴቶች በማየት ደስ ብሎኛል። በመላው ዓለም ስሰራ ከነበረው ተመክሮ የተረዳሁት ነገር የሁሉም ባለድርሻ አካላት እስካልተሳተፉ ድረስ ሰላምን የማምጣት ጥረት አይሳካም። የምንሰራውም ክፍፍልን ለመፍጠር ወይም የራስ ግዛትን ስለመፍጠር ሳይሆን ህዝባችንን ስለመንከባከብ ነው። ቤተሰቦቻችንን ስለመንከባከብ ነው። ብዙ ጊዜ ደግሞ በድርድር ጠረጴዛ ላይ የሚገኙ ሴቶች ድምጽ ነው። በጦርነት ወይም ከግጭት ውስጥ ሰላም እንድመጣ መፍትሄ ሲሆን የምናየው እና እዚህ ስፍራ ሴቶች በመገኘታቸው እንኳን ደስ አላችሁላችሁ ፈልጋለሁ።
ስለ ድሬዳዋ ብዙ ጥሩ ነገሮችን መስማታቸው ነው የተናገሩት። በአዲስ አበባ ዩናይትድ ስቴትስ ኤምባሲ ምክትል ኃላፊ ጎንድሊን ግሪን የተለያዩ ሃይማኖት አባቶች ጎን ለጎን ሆነው ሲመርቁ ማየታቸው ልዩ ስሜት ፈጥሮብኛል ብለዋል።
ይቺ እጅግ አስፈላጊ ከተማ መጎብኘት ነበረብኝ። ይቺን የፍቅርና የሰላም ከተማ። ሰዎች ስለዚህ ከተማ የተለያዩ ታሪኮችን ነግሮኛል። ሙስሊሙና ክርስቲያኖች እጅ ለእጅ ተያይዘው በከተማዋ እንደሚሄዱ፣ መስጊዶችና አብያተ ክርስቲያን ጎን ለጎን ስለመታነጻቸው ወዘተ ነግሮኛል። የነገሩኝን ታሪክ ማመን አለማመኔን እርግጠኛ አይደለሁም። ምክንያቱም በሌላ ዓለም ህዝብ እነዚህ ነገሮች የሚከፋፍላቸው ጉዳይ ስለሆኑ ነው። እዚህ በመካከላችሁ ተገኝቼ በማክበሬ ደስተኛ ነኝ። ምክንያቱም እዚህ እርስ በርስ መከፋፈል ሳይሆን አንድነት ላሳያችሁኝ።
በድሬዳዋ የተዘጋጀው የሰላም ቀን አከባበር ላስተባብር ዩኤስኤድ ምስጋናቸውን የገለጹት ያስተዳድሩ ከንቲባ ተወካይና የገንዘብና ኢኮኖሚ ቢሮ ምክትል ኃላፊ አቶ ግርማ ተሰማ የኤምባሲው ምክትል ኃላፊ ሐሳብ የሚያጠናክር ንግግር አድርገዋል። በአስተዳደራቸው ያለው ሰላም ለማስቀጠልም አስተዳደሩ ያለውን ቁርጠኝነትም ገልጸዋል። የሰላም ቀኑ የድሬዳዋ ትምህርት ቢሮ ማርቺንግ ባንድ፣ ሰርከስ ድሬዳዋ፣ የድሬዳዋ ስካውትና ፖሊስ ባሳዩአቸው ልዩ ልዩ ትርኢቶች ታጅቦ በከዚራ ዙሪያ የእግር ጉዞ በማድረግ ተከብሯል። በዕለቱ በአሜሪካ ኤምባሲ የሚደገፈው የአሜሪካ ኮርነርም ተጎብኝቷል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ።
ቀደም ሲል በድሬዳዋ የተከበረው የሰላም ቀን የተመለከቱን የአዲስ ቸኮል ዘገባ ነበር ወደ እናንተ የደረሰው። ወደ ቀጣዩ የትንታኔ መጽሔት ዘገባ አልፋለሁ። የጦር መሳሪያ የጫነ የግብጽ መርከብ ሞቃዲሾ ውስጥ ወደ መግባቱን የዓይን እማኞች ገለጹ። የጦር መሳሪያ ጨምሮ ወታደራዊ መሳሪያዎችን የጫነ መርከብ ሞቃዲሾ ገብቷል ሲሉ እማኞቹ ተናግረዋል። የሶማሊያ መንግስት ባለስልጣናት ስለ ጉዳዩ የተናገሩት ነገር የለም። የመርከቡን ጭነት ምስል በቪዲዮ ያነሱ ነዋሪዎች ግን በማህበራዊ መገናኛዎች አጋርተውታል። ሃውዘር የሚባሉትን ከባድ መሳሪያዎችን የሚያጓጉዙም ጭምር ያሉባቸው ወታደራዊ ተሽከርካሪዎች ከመርከቡ ሲወርዱ በምስሎች ላይ ታይተዋል። ሀሩን ማሩፍ ያጠናቀረውን ዘገባ ቆንጅታዬ እንደሚከተለው ታቀርባለች።
ከአልአዳቢያ ወደብ የተንቀሳቀሰው ሮሮ የጭነት አጓጓዥ የተባለው መርከብ ትናንት እሁድ እንደ አውሮፓውያን የዘመን አቆጣጠር መስከረም 22 ቀን ሞቃዲሾ ገብቷል። የዓይን እማኞች ባነሷቸው የቪዲዮ ምስሎች መሰረት ሃውትዘሮችና ሌሎችም የጦር መሳሪያዎች እንዲሁም ወታደራዊ ተሽከርካሪዎች ከመርከቡ ሲወርዱ ታይተዋል። የሶማሊያ መንግስት ስለ ጦር መሳሪያዎቹ መግባት በይፋ ያወጣው መግለጫ የለም። የመከላከያ ሚኒስትሩ አብዱል ቃድር መሐመድ ኑር ግን በፌስቡክ ገጻቸው ከሶማሊያ የጦር ኃይል አዛዥ ከጀነራል ኢብራሂም ሼክ ሙሄዲን ጋር ሆነው የጦር መሳሪያዎቹ ሞቃዲሾ ወደብ ላይ የግብጽ ባንዲራ ከመታውለበለበው መርከብ ላይ ሲራገፉ ሲመለከቱ የሚያሳይ ፎቶ አጋርተዋል። የመከላከያ ሚኒስትሩ አያይዘው ጥቅማችንን የምናውቀው እኛ ነን፣ አጋሮቻችንን የምንመርጠውም ራሳችን ነን፣ ያንን የምንወስነው እኛ እንጂ ሌሎች አይጭኑብንም ብለዋል። የሶማሊያ እና የግብጽ ግንኙነት ማንንም ሊያስገርም አይገባም ያሉት የሶማሊያ ምክር ቤት አባሉ ሙርሳል ካሊፋ ግብጾች እኮ በታሪክም ለሶማሊያ ትልቅ ወታደራዊ ድጋፍ በመስጠት የሚታወቁ ናቸው ብለዋል።
ኢጅፕት አንድ ሶማሊያ have a long history of cooperation, cultural partnership and brotherly relations that spans over centuries.
ግብጽና ሶማሊያ ምዕተ ዓመታት ያስቆጠረ የትብብር የባህላዊ አጋርነትና የወንድማማችነት ታሪክ ያላቸው አገሮች ናቸው።
ግብጽና ሶማሊያ የመከላከያ ትብብር ስምምነት የተፈራረሙት ባለፈው ነሐሴ ወር ሲሆን ስምምነቱን የሶማሊያ ባለስልጣናት የሶማሊያ ኃይሎች ከአልሸባብ ጋር በሚያደርጉት ውጊያ የጸጥታ ዝግጁነታቸውን የሚያጠናክር ነው በማለት አድናቆት ሰጥተዋል። የሶማሊያ ምክር ቤት አባሉ ሙርሳል ካሊፋ የሶማሊያ መንግስት ጉዳዩን የያዘበትን መንገድ እንደሚደግፉ ተናግረዋል።
Somalia asking for allies in order to defend our territorial integrity and our sovereignty is the right thing to do and I fully support President Hassan Sheikh Mahmoud and his administration on that effort.
ሶማሊያ የአጋሮቿን እገዛ እየጠየቀች ያለችው የግዛት አንድነቷን ለማስከበር ነው። ለሉዓላዊነታችን ስንል ስለሆነ ትክክል ነው። ፕሬዝደንት ሐሰን ሼክ መሐመድና አስተዳደራቸው ያደረገ ያለውን ጥረት ሙሉ በሙሉ ደግፈዋለሁ። ግብጽ የሶማሊያን ወይም ኢትዮጵያን መሬት ወይም የባህር ክልል ልውሰድ አላለችም። በተለይም ደግሞ ግብጽ በቀጠናው የየትኛውም የአፍሪካ አገር የግዛት ወሰን እንደገና እንዲካለል ሐሳብ አላቀረበችም።
ግብጽ እስካሁን ወደ ሶማሊያ ወታደሮች አላከችም። የሶማሊያ መንግስት የግብጽ ወታደሮች እንደ አውሮፓውያን አቆጣጠር በመጪው 2025 መጀመሪያ ጥር ወር ላይ ተልእኮን በሚጀምረው የአፍሪካ ህብረት የሶማሊያ ድጋፍ ሰጪና አረጋጊ ተልእኮ በእንግሊዝኛ የመጻር ስሙ አፍሶም ውስጥ እንዲሳተፉ ይፈልጋል። ኢትዮጵያ ባለፈው ወር የየትኛውንም ሀገር በስም ሳታነሳ የሶማሊያ ተልእኮ ሽግግር ለቀጣናው ብዙ አደጋ ደቅኗል ብላለች። ኢትዮጵያ ባወጣችው መግለጫ የምንጠበቀው የሚወጡትን
አድማጮቻችን ዘገባዎቻችን ሙሉን በዌብሳይታችን amharic.vn.com እንዲሁም በማህበራዊ ትስስር ገጾቻችን ላይ እንደተከታተሏቸውም ኮዲ ጋብዛለሁ። ወደ ቀጣዩ የትንታኔው መጽሔታችን እናልፋለን። ባይደን ለመጨረሻ ጊዜ በመንግስታዊ ድርጅት ፊት ንግግር ያደርጋሉ። በዚህ ሳምንት በተባበሩት መንግስታት ድርጅት ጉባኤ ፊት የፕሬዝዳንትነት ዘመናቸው የመጨረሻውን ንግግር ያደርጋሉ። የመካከለኛው ምስራቅ ግጭትና የሳቸው ውሳኔ ጦርነቱ ምን አይነት መልክ እንዳስያዘው ከተለያዩ ሀገራት መንግስታት መሪዎች ጋር በሚወያዩበትም ሆነ አረንጓዴ የመነበረድ መድረክ ላይ ቆመው ንግግር በሚያደርጉበት ወቅት የሚከተላቸው ጉዳይ ነው። የአሜሪካ ድምጽ የዋይት ሃውስ ዘጋቢ አኒታ ፓውል ከኒውዮርክ ያደረሰችን ዘገባ ኤደን ገረመው እንደሚከተለው ታቀርባለች።
የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በየአመቱ የመንግስታቱ ድርጅት ጉባኤ ለመሳተፍ የሚገኙ በመቶዎች የሚቆጠሩ የዓለም መሪዎችን በሚያካትተው ዓለም አቀፍ ስብሰባ ላይ ንግግር የሚያደርጉት ለመጨረሻ ጊዜ ይሆናል። በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ሊንዳ ግሪንፊልድ አጣብቂኝ ወቅት ነው ይላሉ።
We say this every year, but this UNGA
ይህንን በየአመቱ ነው የምንናገረው። ይሁን እንጂ ይሄ የመንግስታቱ ድርጅት ጉባኤ እጅግ ወሳኝ በሆነና ተጨማሪ ተግዳሮቶች ባሉበት ሁኔታ ውስጥ ነው የሚካሄደው። ያሉት ቀውሶችና ትኩረትና እርምጃ የሚሹ ግጭቶች እየጨመሩና እየተባባሱ ነው።
ፕሬዝዳንቱ ንግግር ከመያደርጉባቸው ተብለው ከሚጠበቁት ጉዳዮች መካከል ከፊት የሚመጣው የጋዛ ጉዳይ ነው። ዩናይትድ ስቴትስ አቋም ከቀሪው የጉባኤው አባላት ጋር አንድነት የለውም። ባለፈው ሳምንት ጉባኤው እስራኤል ከፍልስጤም ግዛቶች በሙሉ በአንድ አመት ጊዜ ለቃ እንድትወጣ ጠይቋል። ዩናይትድ ስቴትስ ይህንን ጥያቄ የሁለት ሀገር አመራር የመፍትሄ እርምጃን የሚያጣጥል ነው በማለት ካልተቀበሉ 14 ሀገራት መካከል አንዷ መሆኗን ሊንዳ ግሪንፊልድ የዋሽንግተን አቋም ነው ሲሉ አስተውቀዋል። ተንታኞች ባይደን በዚህ አመት ከመያነሷቸው ጉዳዮች መካከል ለዩክሬንና ለእስራኤል ያላቸው ድጋፍ ዋነኞቹ እንደሚሆኑ ይጠብቃሉ። የፕሬዝዳንትነት ዘመናቸውን ሲፈጽሙ ሁለቱ ግጭቶች ጉልህ ሆነው የሚታዩ እንደሆኑ ይናገራሉ። ጂም ኬስለር third way የተሰኘው ተቋም የፖሊሲ ጉዳዮች ምክትል ፕሬዝዳንት ናቸው።
With the Middle East this looks like
መካከለኛው ምስራቅን በተመለከተ እንዴት ነው የድስቱን ክዳን ሳይከደን ግጭቱ ከቁጥጥር ውጪ ሆኖ ወደ ቀጠናዊ ጦርነት እንዳይቀየር ተስፋ የምታደርገው? እንደሚመስለኝ ይሄ እንደሚከሰት የሁሉም ሰው ግምት ነው።
አንደኛ አመቱን ሊይዝ እየተቃረበ ባለው የእስራኤልና ሐማስ ግጭት በዚህ ወቅት 100 ታጋቾች በሐማስ ይዞታ ስር ይገኛሉ። ዋይት ሃውስ እነዚህን ታጋቾች ወደ ቤታቸው ለመመለስ ቅድሚያ የሚሰጠው ብሎም በሐማስና በእስራኤል መካከል ያለውን ጦርነት ለማስቆም ምሰሶ የሆነ ጉዳይ መሆኑን አስታውቋል። የፖለቲካ ተንታኙ ኬስለር አብዛኞቹ የሀገር መሪዎች ባይደን የመጨረሻውን ንግግራቸውን ሲያደርጉ ደማቅ አቀባበል እንደሚያደርግላቸው እንደሚጠብቁ ይናገራሉ።
ብዙ ሀገራት ለሳቸው ፍቅር አላቸው። በእርግጥ ፍቅር የሌላቸው ጥቂት ሀገራትም አሉ።
ጆ ባይደን በነገው ዕለት በሚደረገው የመንግስታቱ ጉባኤ መክፈቻ ላይ ነው ንግግር የሚያደርጉት። አኒታ ፓውል ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
አሁን ደግሞ መጪውን የአሜሪካ ምርጫ ወደ ተመለከተው የትንታኔ መጽሔቱ የመጨረሻ ቅንብራችን እናልፋለን። በአሜሪካ ፕሬዚዳንታዊ ምርጫ የተካረረው የፖለቲካ ንግግር እንዲረግፍ የጋርዮሽ ጥሪ ቀርቧል ይላል ዘገባው። ከሁለቱም ዋና ዋና የፖለቲካ ፓርቲዎች የተውጣጡ የዩናይትድ ስቴትስ የህግ አውጪዎች እንደ አውሮፓውያን አቆጣጠር ህዳር 5 ከሚካሄደው ፕሬዚዳንታዊ ምርጫ 6 ሳምንታት በፊት በሀገሪቱ የከረረውን የፖለቲካ ንግግር እንዲበርድ ጠይቀዋል። ጥያቄ ተነስተው በቀድሞ ፕሬዚዳንት ዶናልድ ትራምፕ ላይ ለሁለተኛ ጊዜ ተቃጣውን የግድያ ሙከራና ስደተኞች ድመትና ውሻ ይበላሉ ሲሉ ትራምፕ በኦሃዮ የሄይቲ ማህበረሰብን ከስጋት ላይ ጣለው ንግግር መናገራቸውን ተከትሎ ነው። በቪኦኤ አራባሲድ የተጠናቀረውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
የአሜሪካ ሪፐብሊካን ፕሬዝደንታዊ እጩ ዶናልድ ትራምፕ ለሁለተኛ ጊዜ የግድያ ሙከራ ከታየባቸው ወዲህ ባለፈው እሁድ ከቤት ውጪ የተካሄደ የመጀመሪያውን ምርጫ ዘመቻ አካሂደዋል። ትራምፕ ቀደም ባለው ንግግራቸው ምንም ማስረጃ ሳያቀርቡ የፕሬዝደንት ጆ ባይደንና የምክትል ፕሬዝደንት ካማላ ሃሪስን ንግግር ለግድያው ሙከራ ተጠያቂ አድርገዋል። የዲሞክራቲክ ፕሬዝደንታዊ እጩ ምክትል ፕሬዝደንት ካማላ ሃሪስ በዋይት ሃውስ ድረገጽ ላይ በታተመ መግለጫቸው ላይ የተቃጣው የግድያ ሙከራ በጣም እንዳሳዘናቸው ገልጸው ፖለቲካዊ ጥቃትን እንደሚያወግዙ ተናግረዋል። በቅርቡ ባሳዩት አስደናቂ የሁለትዮሽ እርምጃቸው የዩናይትድ ስቴትስ ምክር ቤት ተወካዮች ለፕሬዝደንታዊ ደህንነት ልዩ ጥበቃ የሚውለውን የገንዘብ ድጋፍ ለመጨመር በሁሉም አባላት የተደገፈውን የህግ ረቂቅ አጽድቀዋል። የህግ ረቂቁ አልፏል። ያለምንም ተቃውሞ የጸደቀውን የህግ ረቂቅ እንደገና ማየት የሚቻልበት ምድል ክፍት ተደርጓል። የፕሬዝደንቱ ልዩ የደህንነት ጥበቃ አገልግሎት በቅርቡ በፔንሲልቬኒያ በተደረገው የመጀመሪያው የግድያ ሙከራ የትራምፕን ደህንነት በመጠበቅ ረገድ ድክመቶች እንደነበሩበት አምኗል። አሁን እነዚያን ሙከራዎችና ይህን የፖለቲካ ጥቃት የሚያነሳሳው ነገር ምን እንደሆነ ለመመርመር ከሁለቱም ወገን የተውጣጣ አንድ ግብረ ኃይል መመስረት እንደሚያስፈልግ የሁለቱም ወገን መሪዎች ትላንት እሁድ ተናግረዋል። ሪፐብሊካኑ የህዝብ እንደራሴ ማይክ ኬሊ
There's something has happened to us. Our culture has been greatly affected by this.
እኛ ላይ አንድ የደረሰብን ነገር አለ። ባህላችን በዚህ የተነሳ በእጅጉ ተጎድቷል። ንግግር ነው። ሁለቱም ወገኖች አንዳንድ ጊዜ አንዳንድ ነገሮች ይናገራሉ። ወደ ኋላ ተመለከትና እንድትላለ መቼም ማለት የፈለኩትን ያናል ነበርም ትላለ። የተወሰደው ግን በዚያ መልክ ነው። ያ ነው የታመነው። ስለዚህ ምን እንደምትናገርና በምን መንገድ እንደምትናገር መጠንቀቅ ይኖርብሃል።
ዴሞክራቱ የህዝብ እንደራሴ ጄሰን ክሮው
You've got to be careful of what you say and how you say
በፖለቲካ ወቅት ከባድ ክርክር ማድረግም ያለብን ነገር ነውና ስለዚህ እሱን በማድረግና በአሜሪካ ማህበረሰብ ውስጥ ዲሞክራትም ሆነ ሪፐብሊካን የሆነ ማንኛውም ሰው ቢሆን እንዳሻው ተነስተው ወደ ጥቃት የሚያመራ የራሱን እርምጃ መውሰድ ወይም የፖለቲካ ጥቃት ማካሄድ ምንም ቦታ የለውም ብሎ በማውገዝ መካከል ትልቅ ልዩነት አለ።
በዚህ መካከል ግን ትራምፕ በስፕሪንግፊልድ ኦሃዮ የሚገኙ የሄይቲ ስደተኞች የሰዎችን ውሻና ድመት በመዝረፍ እየበሉ ነው የሚለውንና በሰፊው የተወገዘውን ንግግራቸውን ገፍተውበታል። የትራምፕ ንግግር ሁለቱም ሪፐብሊካን በሆኑ በኦሃዮ ገዢና በከተማው ከንቲባ ውድቅ ተደርገዋል። ይህ አባባላቸው ግን በሄይቲ ማህበረሰብ አባላት ዘንድ የቦምብ ዛቻዎችን የግል ማስፈራሪያዎችን ያስከተለ ስጋት ፈጥሯል። ባፕቲስቴ የሄይቲ ስደተኛ
Since we are Haitian, when news like that is published in the media, it scares us.
የሄይቲ ዜጎች ለሆን እንደዚህ አይነት ዜና በመገናኛ ብዙሃን ሲሰራጭ እኛን ያስፈራናል። እኛ የምንፈልገው የተሻለ ህይወት ለማግኘት ብቻ ነው።
ስሙን ያልገለጸ ሌላ የሄይቲ ስደተኛ
Guy, turn and say, you Haitians.
አንድ ሰው ወደ እኔ ዞር ብሎ እናንተ የማትረቡ የሄይቲ ሰዎች ብሎ ተናገረኝ። ከዚያም ጭብዮን መዘዘብኝ።
ምንም እንኳ በቅርብ ቀናት ውስጥ የተካረሩ ንግግሮች እንዲበርዱ ጥሪዎች ቢደረጉም ሁለቱም ወገኖች በየምርጫ ዘመቻቸው እርስ በርስ መጫጫቸውን ቀጥለዋል። የሪፐብሊካን ፕሬዝደንታዊ እጩ ዶናልድ ትራምፕ
If Kamala Harris is re-elected, she will kill the American dream forever.
ካማላ ሃሪስ በድጋሚ ከተመረጠች የአሜሪካን ህልም ለዘላለም ትገርላለች። እሷም ፕሬዝዳንት ለመሆን ብቁ አይደለችም። ግን ታውቃላችሁ ለመሳደብ ብዬ አይደለም መሳደብ አልፈልግም ፕሬዝዳንት ለመሆን ብቁ አይደለችም።
የዲሞክራቲክ ምክትል ፕሬዝዳንታዊ እጩ ቲም ዋልት
We got folks running as Republicans for governor that are proud to refer themselves as not
ራሳቸውን እንደናዚ በመጥራት የሚኮሩ ለሀገረ ገዥነት የሚወዳደሩ ሪፐብሊካኖችን እያየን ነው። ለምርጫ በሚወዳደሩ እነዚህ ሰዎች መካከል ልዩነት ያላናስመስል።
እንደ አውሮፓ አቆጣጠር ህዳር 5 ከሚካሄደው ምርጫ ቀደም ብሎ በአንዳንድ ግዛቶች ከወዲሁ ድምጽ መስጠት እየተካሄደ ነው።
አድማጮቻችንና ተመልካቾቻችን ከአሜሪካ ድምጽ ወደ እናንተ እየደረሰ የሚገኘው የሰኞ ምሽት ዝግጅታችን አሁንም እንደቀጠለ ነው። ቀደም ሲል የመጀመሪያው ምዕራፍ ቅንብሮቻችን ወደ እናንተ ደረሱ። ቀጥሎ ደግሞ ሁለተኛው አጋማሽ ወደ እናንተ የሚደርስ ነው የሚሆነው። የመጀመሪያው ቅንብራችን የሚሆነው ደግሞ ሐኪሙን ይጠይቁ። የዛሬው ሳምንታዊ ያኪሞ የጠይቁ ርሳችን ደረወሊ ለሚከሰት ድብታመም ህክምናና አዲስ መድኃኒት ይላል። ሳምንታዊ ያኪሞ የጠይቁ በመሽቱ ቅንብር ይዞ የቀረበው ዝግጅት አንዳንድ እናቶችን በወሊድ ማግስት የሚገጥም ያምሮ ህከት ለማከም የሚረዳ አዲስ መድኃኒት ይመለከታል። የህክምናው ምንነትና ፈዋሽነቱን ጨምሮ ህሙማንና ቤተሰቦቻቸው ማወቅ ስለሚገባቸው ቁም ነገሮችም ይተነትናል። ማያው ተንታሚም ሰጡን በዩናይትድ ስቴትስ የምግብና የመድኃኒቶች ቁጥጥር ባለስልጣን በመርምር ባለሙያነት በማገልገል ላይ የሚገኙ ዶክተር አሌክስ አካውል ናቸው። ዶክተር አሌክስን ያነጋግራቸው አሉላ ከበደ ነው፣ እንደሚከተለው ወደ እናንተ ይደርሳል።
ዶክተር አሌክስ አካሉ በቅድሚያ ለጊዜው አመሰግናለሁ።
በጣም አመሰግናለሁ አሉላ ለሰጠኝ እድል።
እርስዎ በሙያው የሚያገለግሉበት የዩናይትድ ስቴትስ የምግብና የመድኃኒቶች ተቆጣጣሪ ባለስልጣን በቅርቡ ለስራ እንዲውል ያጸደቀውን ድህረ ወሊድ የሚከሰት የድብታ ወይም የአእምሮ ሁከት ለማከም የሚውል እንክብል ወይም መድኃኒት ይመለከታል የዛሬው የሐኪሙን የጠይቁ ፕሮግራማችን። በቅድሚያ የህመሙን ምንነት ነው በመጠኑ በመረዳብን ጀምር። ይህ የተዘነጋ ህመም እየተባለ ያለ በአብዛኛው በድህረ ወሊድ የሚከሰት የአእምሮ ሁከት ምንድን ነው? ምን አይነት ጠባዮችስ አሉት? መንስኤውስ ምን ይሆን?
ጥሩ እና ጥሩ ጥያቄ ነው። አዎ፣ እንግዲህ በድህረ ወሊድ የመደበት ወይም የፖስትፓርተም ዲፕሬሽን በጣም ሲሪየስ የሆነ የአእምሮ ችግር ማለት ይቻላል ኮንዲሽን ብንለው ያ የሚመጣው መጀመሪያ እንግዲህ እናቶች ከመወለዳቸው ከተወሰነ ሳምንት በፊት ጀምሮ ከወለዱ በኋላም ለተወሰነ ሳምንታት አንዳንዴም ወራት ድረስ የሚቆይ ችግር ነው። ያ ችግር ከሁለት አይነት አለው። እንግዲህ አንዴ ቤቢ ብሉስ የሚሏቸው አለው፣ ቤቢ ብሉስ እና ፖስትፓርተም ዲፕሬሽን። ቤቢ ብሉስ ትንሽ የተወሰነ ከተወለዱ በኋላ ተወሰነ ሳምንታት ይቆይና ይጠፋል። ይሄ ግን ፖስትፓርተም ዲፕሬሽን ከዛ ትንሽ ጠንከር ያለ ህመም ነው። ይሄ እንግዲህ ትልቁ ጉዳቱ የሚባለው ራሳቸውን መቅላት ይመጣል። ቆይቶም ደግሞ ከፋ ከተባለ ከልጃቸው ጋር ያላቸውን የመራቅ፣ ለልጃቸው እንክብካቤ ያለማድረግ፣ ራሳቸውን እንክብካቤ ያለማድረግ፣ በጣም ደግሞ ሲቪየር የሆኑ በጣም መጥፎ ጉዳዮች ሲደርስ ራሳቸውን እስከ ማጥፋት የሚያደርስ አይነት የህመም አይነት ነው ይሄ ፖስትፓርተም ዲፕሬሽን። በቃ ተስፋ የመቁረጥ፣ የመጨነቅ፣ የድካም ያመጣል። መተኛት አለመቻል፣ በየጊዜው የምታደርጋቸው ናት በየቀኑ መሰራቸውን ነገሮች ኢንተረስት ማጣት፣ ከልጅ ጋር ምግብ ማብላት ሊሆን ይችላል፣ ልጅን ማጥባት ሊሆን ይችላል፣ ያን ላለማድረግ መፈለግ እና መጨረሻ ላይ እንዳልኩ ደግሞ ጠንከር እያለ ሲሄድ ደግሞ ራስን የመጉዳት አይነት ስሜቶች የሚያንጸባርቅ የበሽታ አይነት። እናቶች ልጅ ከመያዛቸው በፊት ከያዙም በኋላ የሚመጣ የውስጣችን ያለው ሆርሞን የነሱ መዛባት ነው ይሄን ነገር የሚያመጣው። እንግዲህ ልጅ ሲወለድ እናቶች ዘጠኝ ወር ተሸክመው በተወለዱ የሚገላገሉት ነገር አይደለም እና ይሄ ድካም ይመጣል። ከተወለደ በኋላ የሰውነትም ድካም ይመጣል፣ የአይምሮም ድካም ያመጣል፣ ቅልፍ ይመጣል። እና እነዚህ ነገሮች ተደራርበው ነው ያን ስሜት የሚፈጥሩት። ሌላው ደግሞ መምጫው በዘር ሊመጣ ይችላል። እንግዲህ አንዳንድ ጥናቶች እንደሚያሳዩት ወደ 40% በዘር የሚተላለፍ አይነት ህመም ነው ማለት ነው። ያላቸው የኑሮ ሁኔታ ይህን እንደዚህ አይነት ነገሮች ላይም አስተዋጽኦ ያደርጋል። በአካባቢያቸው ያለው እርዳታ የሚያደርግ ሰው መኖር አለመኖር ይሄንንም ክርስታ ሊመጣ ከሚያደርጉ ምክንያቶች ናቸው። በፊት ያለ ያልታከመ የአይምሮ ችግር ካለ እሱም ተጨማሪ ይሆንና የሆርሞን መዛባት ሲመጣ እዛ ላይም ትልቅ ኢፌክት አለው። በጋብቻ ላይ ያሉ ችግሮች ካሉ ስትረስ፣ እነዚህ ሁሉ እንግዲህ
አጋላጮች ናቸው
ለዚህ ተጨማሪ ከሆርሞን ተፈጥሮ ከሰጠን የሆርሞን ኢምባላንስ ልጆች ከመወለዳቸው ከተወለዱ በኋላ ከሚመጣው ተጨማሪ እነዚህም ለዚህ ፖስትፓርተም ዲፕሬሽን ትልቅ አስተዋጽኦ ያደርጋሉ። እነዚህም ራሱ ማወቁ መፍትሄውንም ለመፈለግ የሚረዱ ናቸው።
ዶክተር አሌክስ እስኪ ለዚህ ውይይት መነሻ የሆኑን መድኃኒቶች ምንነት ደግሞ ብንመለከት፣ በዩናይትድ ስቴትስ የምግብና መድኃኒቶች ቁጥጥር ባለስልጣን ፍቃድ ያገኝ መድኃኒት ይፋ ተደርጓል፣ ስራ ላይም መዋል ጀምሯል። ለመሆኑ እነኚህ መድኃኒቶች ምንድን ናቸው? እንዴትስ ነው ይህን የህመም ሁኔታ የሚያክሙት?
ጥሩ፣ ወደ መድኃኒቶቹ ስንመጣ ከዛሬ ሁለት መድኃኒቶች ነው ያሉት ለዚህ በሽታ። የመጀመሪያው መድኃኒት ሆስፒታል ውስጥ ነው የሚሰጠው። የሆስፒታል ዶክተሮች መኖር አለባቸው፣ ነርሶች መኖር አለባቸው፣ የሚሰጣት እናት መከታተል አለባቸው። ምክንያቱም በአይቪ ስለሚሰጥ አንደኛው መድኃኒት 2019 ላይ ነው የተጨንጠቀው። ዙልሬሶ ይባላል። ያ ዙልሬሶ በአንዴም ነው። ዙልሬሶ እንግዲህ ሁለት ቀን ከተኩል ነው የሚሰጠው በአይቪ ኢንፊውዥን። ሆስፒታል የሌለበት አካባቢ እናቶች የችግር ያጋጥማቸው ይሄን ማግኘት አይችሉም ማለት ነው። የግድ ሆስፒታል ሴቲንግ ውስጥ መሰደፍላለ። ኦገስት 23 ላይ ደግሞ የጸደቀ ፕለስተኛው ማለት ነው። እዲ ሁለት ደረጃዎች ናቸው ይላል። ይሄየው ደግሞ ዙርዙቤ ዙራናሎን ይባላል። ጃሪክ ነው። በአፍ የሚሰጥ ታብሌት ነው። ይሄ ነው እንግዲህ ትልቅ ጌም ቼንጂንግ በቃ ላይክ ለትልቅ ለውጥ ያመጣል የተባለው። በአፍ የሚሰጥ በቀን አንዴ እየወሰዱ ለ14 ቀን የሚወስዱት መድኃኒት ነው። ሆስፒታል የሌለባቸው አካባቢዎች እናቶች እንደዚህ አይነት ችግር ያጋጥማቸው ይሄን መድኃኒት የማግኘት እድል ይኖራቸዋል። እነዚህ ናቸው እንግዲህ ሁለት መድኃኒቶች ለዚህ በሽታ የጸደቁት።
መልካም ዶክተር አሌክስ፣ እስኪ ደግሞ አሁን የጎንዮሽ ጉዳቶችን ብንመለከት። በአብዛኛው ለራስ ምታት ከሚወሰደው እስከ ልብና ሌሎች የሰውነት አካላት የጤና ሕክምና የሚውሉ መድኃኒቶች የራሳቸው የጎንዮሽ ጉዳት አያጡምና እነኚህ መድኃኒቶች ምን አይነት የጎንዮሽ ጉዳት ይኖራቸው ይሆን?
ትክክል ነህ አሉላ። ተጓዳኝ የሆኑ ችግሮች ያመጣል መድኃኒት ሲወሰድ። ያ ማለት ግን መድኃኒቱ አይጠቅምም ማለት አይደለም። ግን አብሮ የሚመጡ ተጓዳኝ ችግሮች አሉ። ጥቅሙ ከጉዳቱ ስለሚበልጥ ነው እነዛ መድኃኒቶች እንዲሰጡ የሚያደርገው። እና እንግዲህ ካሉት ይሄ ከመጀመሪያው በሆስፒታል ውስጥ ሆነው እናቶች ከሚያገኙት መድኃኒት በአይቪ ከሚሰጠው የሚመጣው ሳይድ ኢፌክት ይሄ የመድከምና ኤክሴሲቭ ሰዴሽን እና ድራውዚነስ፣ መድከም፣ ማዞር፣ አንዳንዴ ራስን መሳት ሳደን ሎስ ኦፍ ኮንሽስነስ የሚባለው ራስን መሳት ይመጣል። እና የራስ ምታትን ማዞር ምናምን የሚለው እነዚህ ሳይድ ኢፌክቶቹ ናቸው ከዚህኛው መድኃኒት ጋር የሚመጡት ማለት ነው። እንደ መጀመሪያው አንድ አይነት ክፍል ውስጥ ያሉ አንድ አይነት አካባቢ ያሉ መድኃኒቶች በመሆናቸው አንጻር ተመሳሳይ ተጓዳኝ ችግር ያመጣሉ ማለት ነው። የማዞር፣ የመድከም፣ የማቅለሽለሽ እና እንደ ኢንቴንስ ድካም ያመጣል። እና እናቶች ይህን መድኃኒት በሚወስዱበት ጊዜ ሌላ ከበድ ያሉ ስራዎችን ባይሰሩ ይመከራል። መኪና መንዳት ያለባቸው ከሆነ መኪና መንዳት የለባቸው፣ መድኃኒት እየወሰዱ ከበድ ያለ ስራ ነቅተው መስራት ያለባቸውን ስራዎች ባይሰሩ ይመከራሉ።
መልካም ዶክተር አሌክስ አካሉ፣ እናቶች ከወለዱ በኋላ የሚገጥማቸውን የድብታ በእንግሊዝኛው የሕክምና አጠራር ፖስትፓርተም ዲፕሬሽን የተባለውን የአእምሮ ሁከት የሚፈጥር ሁኔታ ለማከም የተገኙ መድኃኒቶችን በተመለከተ ለሰጡን ሰፊ ሙያዊ ማብራሪያ ለጊዜው አመሰግናለሁ። በሌላ መሰል ሙያውን በሚመለከቱ ጥያቄዎች እንደወትሮው
ቀደም ሲል የሳምንታዊን ሐኪሙን ይጠይቁ ያስተናደነውን ዘገባ ነበር ወደ እናንተ የደረሰው። አሉላ ከበደን ከእንግዳው ጋር ላደረገው ቆይታ እናመሰግናለን። ወደ ቀጣዩ የሁለተኛ አጋማሽ ቅንብራች ስናልፍ የዩኒቨርሲቲ መግቢያ ውጤት ያላመጡ ተማሪዎችን ዕጣ ፈንታ ምንድን ነው ሲል ይጠይቃል። በ2016 ዓ.ም የ12ኛ ክፍል መልቀቂያ ፈተና የዩኒቨርሲቲ መግቢያ ውጤት ላላመጡ በመቶ ሺዎች ለሚቆጠሩ ተማሪዎች መንግስት ከወዲሁ መፍትሄ ካላመጣ ከፍተኛ ማህበራዊ ቀውስ ሊፈጠር እንደሚችል ተገልጿል። የአሜሪካ ድምጽ ያነጋገራቸው ተማሪና ወላጆች መንግስት የዩኒቨርሲቲ መግቢያ ውጤት ላላመጡ ተማሪዎች ልዩ ትኩረት ሊሰጥ ይገባል ብለዋል። በሌላ በኩል የሥራና ክህሎት ሚኒስቴር ካለፉት ዓመታት ተሞክሮች በመማር ለተማሪዎቹ የተሻለ የስልጠና አማራጮች እንዲሁም የሥራ ዕድል ዝግጅት አድርጎ ለመቀበል መሰናዳቱን ለአሜሪካ ድምጽ አስታውቋል። በአስቴር ምስጋናውና በደንገረ መዝጋጆ ዘገባ እንደሚከተለው ይቀርባል።
ተማሪ ቃል ኪዳን ደግነት በ2016 ዓ.ም በሀገር አቀፍ ደረጃ የተሰጠውን የ12ኛ ክፍል መልቀቂያ ፈተና ከወሰዱት ከ674,000 በላይ ተፈታኞች አንዷ ነበረች። ሆኖም በፈተናው የዩኒቨርሲቲ መግቢያ ውጤት ካላመጡት በመቶ ሺዎች ከሚቆጠሩት ተማሪዎች ውስጥ አንዷ ሆናለች። ቃል ኪዳን ከአመት አመት የዩኒቨርሲቲ መግቢያ መንገድ እየጠበበ መምጣቱን በመገንዘብ ለፈተናው ቅድመ ዝግጅት ስታደርግ ብትቆይም በፈተናው የጠበቀችውን ያህል ውጤት ማምጣት ባለመቻሏ እንዳዘነች ትናገራለች።
ጠብቄ ነበረ ቢሆን ግን ያው እንደ መጀመሪያ እንደምንሰማው ግን ያው ብዙም ተስፋ አልነበረም። የመጀመሪያው ያው ብቻ ትንሽ ጠብቄ ነበረ።
በቦሌ የህብረተሰብ አጠቃላይ ሁለተኛ ደረጃ ትምህርት ቤት ትማር እንደነበር የገለጸችልን ቃል ኪዳን በትምህርት ቤታቸው የማጠናከሪያ ትምህርት ሲሰጥ እንደነበር አውስታ፣ ሆኖም የሚፈለገውን ለውጥ ለማምጣት በቂ አልነበረም ትላለች። በሂደቱም ከተማሪዎችና ከመምህራን በኩል ችግር እንደነበሩ ታስታውሳለች።
አንደኛ ፈተና አወጣጡ ማለት ከ9 ጀምሮ ያለው እንትን አዲስ ሆነበት አይ አንዱ ትምህርት ብንማር ከመጀመሪያው ጀምሮ አስራው ከመጀመሪያችን ጀምሮ ቢሆን አይፍ ነው ባይነት። ሁለተኛው ደግሞ የማጠናከሪያው አሁን ከዚህ ጋር ያካተተው ሁሉ የማጠናከሪያው አይብራራልንም። ጥያቄ ነው የምንሰራው ጥያቄ መሆኑ ግን አይብራራልንም። ቀጥታ መለስ ነው ማልመለስ ነው ተመለስ ነው በቃ ያልፋል። ካልመለስ ነው ደግሞ አስተማሩ መልሱን ነግሮ ያልፋል። ይሄ ባለመሆኑ እችለኝነት አለ አስተማሪ ላይ ራሱ አብስ በስም እንትናለው። ኦንላይን በርግጥ ኦንላይን ያልተፈተኑም አሉ ግን እኛ ያው የመጀመሪያው ነው እና እንደዛ ሆኖ በጣም ችግር ነበረ። ኔትወርክ መቆራረጥ ነበር። በዛ ልክ ደግሞ የተማሪዎች መጨነቅ በጠፋ ቁጥር እንጨነቅ ነበረ። ስንት ነው የወደቁ ተማሪዎች አሉ። በጣም ጭንቀት ነበረ። በምንገባም ሰዓት በምንወጣም ሰዓት በጣም ይወቁብሽ ነበር በጭንቀት የተነሳ። እና እንደዚህ ከማድረጋቸው በፊት ትምህርት ቤቶችም ላይ ኮምፒውተሮች በስተክል ቢስተካከሉ ከዚህ በኋላ ያሉት ተዘናጠናም ይሆነ ይከብዳል።
የወጣት ቃል ኪዳን ደግነት እናት ወይዘሮ ውበት ታረቀኝ ልጃቸው የልፋቷን ፍሬ ባለማግኘቷ ማዘናቸውን ገልጸው ከቅርብ ጊዜ ወዲህ ዩኒቨርሲቲ ለመግባት የማለፊያ ውጤት የሚያመጡ ተማሪዎች ቁጥር ማነስ ሲያሳስባቸው መቆየቱን ተናግረዋል። የልጃቸው የቀጣይ የህይወት ምዕራፍ በምን መልኩ እንደሚመራም እያወዛገባቸው እንደሆነ አመልክተዋል።
ከመጀመሪያውማ ጠብቅ ነበረ በቃ ጥሩ ደረጃ ላይ እንድትደርስ ነበር። ያው ከአራት አመት ወዲህ ግን በሌላውም ሳይ እንደማይሳካው ይከለ ሚከብደው የኑሮ ሁኔታ ነው። እንግዲህ ሰው በአገር ነው የመጣው ለኔ ብቻ አይደለም እንደሚሆን አድርጋ አስተምራታል።
ሌላዋ የአዲስ አበባ ከተማ ነዋሪ የሆኑት ወይዘሮ ስመኝ ገሰሰ ባለቤታቸው ከሞቱ በኋላ ላለፉት 7 አመታት የጽዳት ስራ በመስራት በወር 3000 ብር እያገኙ ያሳደጓት ልጃቸው ተምራ ህይወታቸውን ትቀይራለች ብለው ያምኑ እንደነበርና ውጤቱ እንዳልመጣ ሲሰሙ ማዘናቸውን ይናገራሉ። የርሳቸውና የልጃቸው የወደፊት ህይወትም እንደሚያሳስባቸው ይናገራሉ።
እኔ ትንሽ የሆነ ነገር አጥታ እኔን የምታግዘ ይመስሎ ነበር ሁሉም ይቅርብ ብዬ ያስተባባሩ ግን እሷም ማረጋችንም በቃ እኔ በስቲ በሁሉ ለሳል ነገርኳት እንጂ ወስቲ ረም ነው ያለ። እኔ እሷም እኔ ያልተማርኩት እነሱ ተምረው እሷ ተምራ ደግሞ የሆነ ውጤት ታግኝታ የሆነ ዳቦ ገዝታት አበላኛለች የሚለው ቅድ ነበር ያለ።
የ2016 የ12ኛ ክፍል ሀገር አቀፍ ፈተና ውጤት በአዲስ አመት ዋዜማ ይፋ ሆኗል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ እንደገለጹት ለሀገር አቀፍ ፈተና ከተቀመጡ 674823 ተማሪዎች ውስጥ የማለፊያ ውጤት ያገኙት 36409 ወይም 5.4 በመቶዎች ብቻ መሆናቸውን ገልጸዋል። እንደ ሚኒስትሩ ገለጻ 638414 ተማሪዎች የዩኒቨርሲቲ መግቢያ ነጥብ አላመጡም። ተማሪዎችን ካስፈተኑት ከ3000 በላይ ትምህርት ቤቶች ደግሞ 1363 ትምህርት ቤቶች ምንም ተማሪ አለማሳለፋቸውን ጠቁመዋል። ከነዚህ ተማሪዎች የምትካተተው ቃል ኪዳን መጪው የህይወት ዘመኗ ለሷም ሆነ ለቤተሰቦቿ ፈታኝ እንደሚሆን ትናገራለች። መንግስት ተመጣጣኝ መፍትሄ ከወዲሁ ካላቀረበም ከፍተኛ ማህበራዊ ቀውስም ይከሰታል ትላለች።
በጣም ከባድ ነው ማለት በጣም ብዙ እንደዚህ በወደቀ ቁጥር ስንት ተማሪዎች ቤታቸው ይቀመጣል ስንት ወዳልፈለገ ሱስ ይገባል። አሁን ለምሳሌ ወንዶች ናቸው በአብዛኛው እንደዚህ አይነት ነገር ይወድቃሉ። ምንም ተስፋ ይኖራቸውም ስራም ወይም ኮሌጅም አይማሩም ስራም በዛ አያገኙም። በዛ ምክንያት ማለት ወይ ትምህርቱን ማስተካከል ማለት መማር ማስተማሩን አስተካክሎ መቀጠል ወይም ደግሞ መንግስት እንደ አንድ እንትና ተገነዝቦት ስራ ነገር በቃለ እንደዚህ ለሚሆኑት ነገር ስራ ማዘጋጀት ቢኖርበት አሪፍ ነው ባይ ነኝ። ይሄ የመንግስት እንትን ነው የሚሆነው ምክንያቱም እሱ ነው ይሄን ሁሉ ነገር ያመጣው እንዳመጣው ማስተካከል ያለበት ራሱ ነው ማለት አንድ ሰው እኮ ሌባ የሚሆነው ወዶ አይደለም። ስለዚህ ያው እስከ ያው እንደዛ እንዳይሆን እሱ ማስተካከል አለበት ብዬ አስባለሁ። አሁን በአብዛኛው ምስኪ እንደምናየው ታክሲ ተራም የትም ይሁን ሌባ ይሆኑት ስንት 12 ክፍል 10ኛ ክፍል የወደቁ ናቸው። ለነዛ ግን የሰራ እድል ቢከፈት ቢስተካከል በጣም ጥሩ ነው ብዬ ማለት ያው እኛም አንቸገርም ያው የሚወልቁትም እንትና እንደለም ነበር በየስባሉ
በዘንድሮ አመት ብቻ 638414 ተማሪዎች የዩኒቨርሲቲ መግቢያ ነጥብ ያላመጡባት ኢትዮጵያ የእነዚህ ወጣቶች ዕጣ ፈንታ ምንድነው መንግስትስ ምን አስቧል በማለት በስራና ክህሎት ሚኒስቴር ቴክኒክና ሙያ ስልጠና ዘርፍ የሚኒስትር ዴኤታ አማካሪ አቶ አዝመረው ከበደን አነጋግረን ነበር።
እንግዲህ የቴክኒክና ሙያ ዘርፍ ፍላጎትን መሰረት ያደረገ ስልጠና ነው የሚሰጠው። አንደኛ ከስራ ገበያ ፍላጎት ነው የሚነሳው። ሁለተኛ ዜጎችንም ፍላጎት መሰረት ያደርጋል። ብዙ ጊዜ የዋይት ኮላር እና የብሉ ኮላር ፍላጎት ስላለ ነው እንጂ በአለም ደረጃም የተሻለ ቢዝነስ ላይም ውጤታማ የሚሆኑት የሙያ ላይ የሰሩ ሀገሮች ናቸው፣ ሙያ ላይ የሰሩ ዜጎች ናቸው ተጠቃሚ የሚሆኑ። ስለዚህ ከዚህ አንጻር እኛ አጠቃላይ 12 ክፍል የወሰዱት ወደ ዩኒቨርሲቲ መግቢያ የሚያገኙት ወደ ቴክኒክና ሙያ እንዲመጡ ነው እኛ የምንጋብዘው። ምክንያቱም የቴክኒክና ሙያ በአዲስ አፕዴት ባደረግነው ፖሊሲ በፊት እስከ ደረጃ 5 የነበረው እስከ ደረጃ 8 እስከ ፒኤችዲ ይሆናል። ስለዚህ ደረጃ የመርገጥ ጉዳይ ማለት ነው። አንድ ደረጃ ሳይረገጥ ለስ ስለማይወጣ ደረጃውን ተጠብቀን እስከ ደረጃ 8 ሰው እስከሚፈልገው ድረስ የበቃ የሰለጠነ የሰራ ሀብት ያፈራ ወደሚፈልገው ራዕይ ለሄድ የሚችልበት እድል የተፈጠረበት ስራ ስላለ መርጣውት ነው አማራይ ስላጡ የሚመጡበት ብቻ መርጣውት የሚመጡበት ዘርፍ መሆን መቻል አለበት ነው። ይህን ለማድረግ እኛ የምንከተለው የስልጠና አለኛ መደበኛ የሆነ ደረጃዎችን ጠብቀን ከደረጃ እስከ ደረጃ 8 እንሰጣለን። መደበኛ ያልሆነ ባጫጭር እንሰጣለን። እንዲሁም ደግሞ በልምድ የተገኘ ሙያም ሪኮግናይዝ እየተደረገ ኢኮኖሚው ላይ ኢንቮልቭ እንዲያደርግ የሚችልበት እድልም የሚፈጠር ስርዓት ነው ያለን። ስለዚህ ይህን ለማረጋገጥ በኮሌጅ ደረጃ በመንግስት ወደ 700 የሚሆኑ ኮሌጆች አሉ። የግል ደግሞ ፕራይቬት ሴክተር ወደ 800 የሚሆናለን፣ 1500 የሚሆናለን። ይሄ ማለት ትልቅ ቁጥር ነው።
በዚሁ ፈተና 1221 ተማሪዎች ከፍተኛ ውጤት ማስመዝገባቸውን የገለጹት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ባለፈው አመት ከተመዘገበው 220 ተማሪዎች አንጻር የዘንድሮ የተሻለ ውጤት መሆኑንም አመልክተዋል። በዚህ አመት ሁሉም ክልሎችና ከተማ አስተዳደሮች ከአምናው በተሻለ ተማሪዎችን ማሳለፋቸውን የገለጹት ሚኒስትሩ በመጪውም 50%ና በላይ ያመጡት በቀጥታ ወደ ዩኒቨርሲቲ እንደሚገቡም መናገራቸው ይታወሳል። ለአሜሪካ ድምጽ አስቴር ምስጋናው።
የዩኒቨርሲቲ መግቢያ ውጤት ያላመጡ ተማሪዎች ዕጣ ፈንታን የተመለከተውን ቅንብር ነበር ተካርላን የተመለስ ነው። ቀጥሎ ደግሞ ሳምንታዊ የአፍሪካ ነክ ርዕሶች ወደ እናንተ ይደርሳል። ሳምንታዊ የአፍሪካ ነክ ርዕስ ትኩረቱን የሚያደርገው የአፍሪካ ሀገሮች የጫናቸው ዕዳ ኤድስን ለማጥፋት የተያዘውን ጥረት እየጎዳው ነው ሲል የተባበሩት መንግስታት ድርጅት መግለጹን ይመለከታል። ከሳራ በታች ያሉትን የአፍሪካ ሀገሮች ከጊዜ ወደ ጊዜ በይበልጥ እየተጫናቸው ሄደው የብድር ዕዳ ወሳኝ ለሆኑ ጸረ ኤችአይቪ አገልግሎቶች የሚውል ገንዘብ እንዳይተርፋቸው እያደረገ ነው ሲል የተባበሩት መንግስታት ድርጅት የጸረ ኤድስ ቢሮ ያወጣው አዲስ ሪፖርት አመለከተ። የብድር ዕዳ ቀውሱን ኤድስን ለማስወገድ በሚደረጉ ጥረቶች እስካሁን የተገኙትን ውጤቶች እያደናቀፈ መሆኑንም ሪፖርቱ አስታውቋል። ኮሎምበስ ማቡንጋ ከዚምባብዌ ዋና ከተማ ካራ ያጠናቀረውን ዘገባ በቀጣዩ የአፍሪካ ነክ ርዕስ ቆንጅታዬ እንደሚከተለው አስተናግዳለች።
ሪፖርቱ የወጣው 79ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ኒውዮርክ ላይ ከመጀመሩ አስቀድሞ ነው። በመንግስታቱ ድርጅት ዋናው የኤችአይቪ ኤድስ ጉዳይ ቢሮ UNAIDS ዋና ስራ አስኪያጅ ዊኒ ቢያንዩማ አፍሪካ እንደ አውሮፓውያን የዘመን አቆጣጠር በ2030 ኤድስን ማስወገድ ትችል ዘንድ ዓለም አቀፉ ማህበረሰብ ተጨማሪ ገንዘብ እንዲመድብ ሲሉ ጠይቀዋል። ከዓለም ከየትኛውም አካባቢ የሚበዛው በኤችአይቪ የተጋለጠ ሰው ያለው አፍሪካ ውስጥ መሆኑን የዓለሙ የኤድስ ቢሮ ዋና ስራ አስኪያጅ አንስተዋል። በዓለም ዙሪያ ከኤችአይቪ ጋር ከሚኖሩት 40 ሚሊዮን ሰዎች ውስጥ ወደ 26 ሚሊዮን የሚሆኑት ያሉት አፍሪካ ውስጥ መሆኑን ባለስልጣኑ አጠቅሰው አህጉሪቱ በዕዳ ጫና ተወጥራለች ብለዋል። የዩኤንኤድስ የህዝብ ግንኙነት ተጠሪ ሮበርት ሺቫምቡ ባለፈው አርብ ለቪኦኤ የሚከተለውን ማብራሪያ ሰጥተውበታል።
This new UNAIDS report is showing
this report ከሳራ በታች ያሉ የአፍሪካ ሀገሮች መንግስታት ያለባቸው ዳ ያሻቀበ በመሄዱ ለጤና መርሃ ግብሮችና አጣዳፊ ሆኑ የጸረ HIV አገልግሎቶች የሚያውሉት ይህ ነው የሚባል ገንዘብ እንዳይኖራቸው ያደረገ ነው። ይህ ቀውስ የህዝብ ጤና አደጋ የሆነው ኤድስን ለማስወገድ የሚደረጉት እርምጃዎች ያስተጓጎለ ወይም አደጋ ላይ እየጣለ ነው።
አስከትለውም የዩኤን ኤድስ ቃል አቀባዩ ሀገሮች በእዳ ክፍያ ምክንያት ለህዝቦቻቸው የጤና ጥበቃ ችግሮች በወጉ መድረስ ያቅታቸው የዓለም የጤና ደህንነት አደጋ ላይ ይወድቃል ብሎ የመንግስታቱ ድርጅት እንደሚያምን አስረድተዋል። በአንድ በኩል ለተቆለለባት ከፍተኛ እዳ መላ በመፈለግ በሌላ በኩል የኤችአይቪ ስርጭትን ለመቀነስ በመታገል ላይ ካሉት የአፍሪካ ሀገሮች መካከል አንዷ ዚምባብዌ ናት። ባለፈው ሳምንት አርብ የዚምባብዌ ፓርላማ አፈ ጉባኤ ጄከብ ሙዲንዳ ባደረጉት ንግግር ዚምባብዌ እንደ አውሮፓውያን የዘመን አቆጣጠር በ1999 በቀዳሚነት ከግለሰቦች ገቢ 3% የኤድስ ታክስ ከአትራፊ አሰሪዎች ደግሞ 3% ታክስ መሰብሰብ በመጀመር ኤችአይቪ ኤድስን በመታገል እርምጃዎችን አስመዝግባለች ብለዋል። በአብዛኛው ከውጪ የሚመጣው የ387 ሚሊዮን ዶላር በጀት በቂ ባለመሆኑ ወደ ግብር ማስከፈሉ መሄድ አስፈላጊ ሆኖ መገኘቱን ነው የምክር ቤቱ አፈ ጉባኤ ያስረዱት።
ሀብትን መፍጠር ካለን ሀብት ከማዕድን ሀብታችንም ጭምር ሌላ ሀብት እየፈጠርን ከሄድን የታክስ ክፍያ መሰረታችን እየሰፋ ይሄዳል። የታክስ ክፍያ መሰረታችን እየሰፋ ሲሄድ እንደ ምክር ቤት ጠንከር ያለ በጀት ለመመደብ ያስችለናል። በርዳታ የሚመጣው ይዘገይ ይሆናል እንጂ እየቀነሰ መሄዱ የማይቀር ነው።
አሁን ባለው ደረጃ ዚምባብዌ ብሔራዊ የጸረ ኤድስ ስትራቴጂያዊ መርሃ ግብሯን ተግባራዊ ለማድረግ የሚያስፈልጋት ወደ 500 ሚሊዮን ዶላር የሚጠጋ በጀት አይሟላም። በተለይም የጸረ ኤችአይቪ መድኃኒት ተጠቃሚ ሰዎች ቁጥር ከአንድ ሚሊዮን የሚበልጡ በሆኑበት ሁኔታ ግባችንን ለማሳካት አይቻለንም ብለዋል። የሆነ ሆኖ የፓርላማው አፈ ጉባኤ በአፍሪካ የልማት ባንክ መሰረት 17.5 ቢሊዮን ዶላር እዳ የሚያናጥርባት ዚምባብዌ ለጸረ ኤችአይቪ ኤድስ መርሃ ግብሮቿ የምታውለው ወጪ እንዲጓደል ካደረጉት ምክንያቶች አንዱ የእዳ ክፍያው ጉዳይ ይሆን እንደሆነ በግልጽ ለመናገር ፈቃደኛ ሳይሆኑ ቀርተዋል። ዚምባብዌ እንደ ዓለም አቀፍ የገንዘብ ድርጅትና የዓለም ባንክ ከመሳሰሉ ተቋማት ብድር ማግኘት ትጀምር ዘንድ የሚከፈልባትን የዕዳ ክፍያ ለማሳካት ትግል ላይ ነው ያለችው። የተባበሩት መንግስታት ድርጅት የኤድስ ቢሮ ቃል አቀባዩ ሮበርት ሺቫምቡ በድጋሚ የሚሉት አላቸው።
Public debt needs to be urgently reduced.
ለኤችአይቪ ምላሾችና ኤድስን ለማስወገድ የሚያስፈልገውን ወጪ ሙሉ በሙሉ ለመመደብ አገሮች ያለባቸው ዕዳ በአስቸኳይ መቀነስና ከአገር ውስጥ ገንዘብ ለመመደብ የሚደረገው ጥረት መጠናከር አለበት። የዓለም መሪዎች እንደ አውሮፓ አቆጣጠር በ2030 ኤድስን እንደ ህዝብ የጤና አደጋ ለማስወገድ የተያዘውን ግብ እውን ለማድረግ በዓለም ዙሪያ የተገኙ ስኬቶች በገንዘብ እጥረት ምክንያት እንዲደናቀፉ ሊፈቅዱ አይገባም።
በዚህ ሳምንት በተከፈተው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ የድርጅቱ የኤድስ ቢሮ ዩኤንኤድስ አግልቶ ሊያሰምርበት የሚፈልገው መልእክት ይህ ነው።
አሁን ደግሞ ወደ ሳምንታዊ የስፖርት ዘገባዎቻችን እናልፋለን። እንደሚከተለው ይቀርባሉ። ባለፈው ሳምንት አርብ መስከረም 10 2017 ዓመተ ምህረት የ2017 የኢትዮጵያ ፕሪሚየር ሊግ ካመታት ቆይታ በኋላ ወደ ፕሪሚየር ሊግ የተመለሰው መቀለ 70 እንደርታና ሀዲያ ሆሳዕና ባደረጉት ጨዋታ በድሬዳዋ ከተማ ተጀምሯል። በሊጉ መክፈቻ ሁለቱ ቡድኖች በድሬዳዋ ስቴዲየም ባደረጉት ጨዋታ ሀዲያ ሆሳዕና 1-0 በሆነ ውጤት አሸንፏል። በሌሎች ጨዋታዎች ፋሲል ከነማ ቅዱስ ጊዮርጊስን 2-1 ሲያሸንፍ፣ ወላይታ ዲቻ ኢትዮ ኤሌክትሪክን 3-2 ማሸነፍ ችሏል። ባህር ዳር ከተማ ደግሞ ሌላው ወደ ፕሪሚየር ሊግ ከአመታት በኋላ የተመለሰውን ወልዋሎ አዲግራት ዩኒቨርሲቲን 1-0 አሸንፏል። ሌላው በዚህ ዓመት ወደ ፕሪሚየር ሊጉ የተመለሰው ሱልሽረ አዳማ ከተማን አሸንፏል። በድሬዳዋ ስቴዲየም በተካሄደው በኢትዮጵያ ፕሪሚየር ሊግ የመጀመሪያ ሳምንት ጨዋታ ሱልሽረ አዳማ ከተማን ያሸነፈው 3-2 በሆነ ውጤት ነው። ሌሎች የፕሪሚየር ሊግ ውድድሮችም በተያዘላቸው ፕሮግራም መሰረት በድሬዳዋ ከተማ እየተካሄዱ ይገኛሉ። በዘንድሮ ፕሪሚየር ሊግ መቀለ 70 እንደርታ፣ ወልዋሎ አዲግራት ዩኒቨርሲቲና ሱልሽረ ዳግም ወደ ውድድር መመለሳቸውን ተከትሎ በዚህ ውድድር ዘመን በ19 ክለቦች መካከል ውድድር ተደርጎ 5 ክለቦች ወደ ከፍተኛ ሊግ እንደሚወርዱ ተገልጿል። ፕሪሚየር ሊጉ በቀጣይ አመት ወደ ነበረበት ፎርማት ይመለስ ሲሆን በዚያ አመት ግን በየሳምንቱ አንድ አራፊ ቡድን ኑሮ ውድድሩ በ19 ክለቦች መካከል እንደሚከናወን የሊጉ አክሲዮን ማህበር መረጃ ያመለክታል። አርማጆቻችን የአሜሪካ ድምጽ የምሽቱ ክንብሮቻችን እነዚህን መስሉ ነበር። አብራችሁን ስለነበራችሁ እናመሰግናለን። አስማማው ነው ፕሮግራሞቹን እየመራው ከእናንተ ጋር ቆይታ አደረኩኝ። ብራናይሉ ደግሞ የስቱዲዮ ስርጭቱን እየመራች ከእናንተ ጋር ቆይታ አድርጋለች። የፕሮግራሙ አዘጋጅ ደረጀ ደስታ ነበር። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.com እንዲሁም በፌስቡክ @amharic ላይም ወደ እናንተ እየገባችሁ መከታተል ትችላላችሁ። የምሽቱ ዝግጅታችን ያለቀ መልካም ምሽት ይሁንላችሁ። Thank you.